ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አርማጭቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በስዊድናዊው ሐኪም በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
ታዋቂው ጀግና አርበኛ ሌተና ጀነራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት ተለዩ። ጃጋማ ኬሎ የፋሺስት ጣሊያን ጦር ሀገራችንን ወሮ በነበረበት በ1929 ዓመተ ምህረት ገና የ15 ዓመት ወጣት ሳሉ ከወንድማቸውና ካጎታቸው ጋር በረሃ ገብተው የሸፈቱና ጠላትን በማጥቃት ራሳቸውን ያስታጠቁና ያደረጁ ጀግና ነበሩ። በ5 ዓመታት የጠላት ወረራ ዘመን ከ3000 በላይ ቁጥር ያለው ሰራዊት ይዘው ጠላትን በተለያዩ ቦታዎች አጥቅተው ድል ተቀዳጅተዋል። ከድል በኋላም በተለያዩ ቦታዎች ሀገራቸውን አገልግለዋል። ጃጋማ ኬሎ ለሀገራቸው ራሳቸውን ከሰጡ ጀግኖች መካከል አንዱ በመሆናቸው በኢትዮጵያውያን ዘንድ ሁሌም ሲታወሱ ይኖራሉ። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። በደቡብ ምስራቅ ኢትዮጵያ በኦጋዴን አካባቢ የገባው የተቅማጥ በሽታ በፍጥነት እየተስፋፋ መሆኑ ታወቀ። በኢትዮጵያ የዓለም ጤና ድርጅት ተወካይ ለዜና ምንጮች በሰጡት መግለጫ ካለፈው ጥር ወር ጀምሮ በአካባቢው 16000 ሰዎች በበሽታው የተያዙ መሆኑን ጠቅሰው የሞቱት ቁጥር አልታወቀም ብለዋል። ለጉዳዩ ቅርበት ያላቸው ባለሙያዎች በበሽታው የሚሰቃዩ ሰዎች ቁጥር ከተጠቀሰው አሃዝ በጣም እንደሚበልጥና የወያኔ አገዛዝ በሽታውን አተት በሚል መሸፈኛ ለመግለጽ ይሞክር እንጂ የኮሌራ በሽታ መሆኑን አጽንኦት ሰጥተው አሳስበዋል። በሶማሊያና በደቡብ ሱዳን ረሃብ በተከሰተባቸው አካባቢዎች ኮሌራ መስፋፋቱ መገለጹ ይታወሳል።
አርብ መጋቢት 29 ቀን በስዊድን ዋና ከተማ በስቶክሆልም አንድ ሰው አስገድዶ የጠለፈውን ከባድ መኪና ሰዎች በተሰበሰቡበት የገበያ ቦታ ሆን ብሎ በማጋጨት ጉዳት ያደረሰ መሆኑ ተነግሯል። በግጭቱ 4 ሰዎች ሲሞቱ 10 የሚሆኑ ሰዎች አካል ጉዳት ደርሶባቸው በሆስፒታል እየተረዱ መሆኑም ታውቋል። ጉዳት ያደረሰው ግለሰብ በቁጥጥር ስር የዋለ ሲሆን የኡዝቤክስታን ዜጋ መሆኑንና በፖሊስ ክትትል ስር የነበረ መሆኑ ተነግሯል። ከቅርብ ጊዜ ወዲህ በተመሳሳይ መልክ የተቀነባበሩ ጥቃቶችና ግድያዎች በተለያዩ የአውሮፓ ከተሞች መከሰታቸው የሚታወስ ነው። ፑንትላንድ ተብላ በመትጠራውና በሰሜን ምስራቅ ሶማሊያ በመትገኘው ራስ ገዝ ግዛት ያልሽባብ ታጣቂዎች ናቸው ተብለው የተጠረጠሩ 5 ሰዎች በሩምታ ተኩስ የተገደሉ መሆናቸው ታውቋል። በሞት የተቀጡት 5 ሰዎች ባለፈው ታህሳስ ወር ያልሽባብ አባላት መሆናቸው በመረጋገጡ ፍርድ ቤቱ የሞት ፍርድ የበየነባቸው መሆኑና ለበላይ ፍርድ ቤት ያቀረቡትም ይግባኝ ተቀባይነት እንዳላገኘ ማወቅ ተችሏል። በሌላ ዜና ሶማሊላንድ በሚል ስም ከሶማሊያ በተገነጠለው ግዛት ውስጥ የሶማሊያን ፕሬዝዳንት አነጋግሯል የተባለ ጋዜጠኛ አብዱል ማሊክ አልደን ፍርድ ቤት ቀርቦ የሁለት ዓመት እስራት የተፈረደበት መሆኑ ተነግሯል። ጋዜጠኛው በተጨማሪም አገሪቷን የሚጻረር እንቅስቃሴ በማድረግና የሐሰት ወሬዎች በህብረተሰብ ውስጥ በመንዛት በሚል ወንጀል መከሰሱ ታውቋል። በድረገጽ ሐሳቡን የሚያሰራጨው ጋዜጠኛ ባለፈው የካቲት ወር አዲሱን የሶማሊያ ፕሬዝዳንት አነጋግሮ ሲመለስ ሀርጌስ አውሮፕላን ጣቢያ ተይዞ መታሰሩ ይታወሳል። የኮንጎ ፕሬዝዳንት ጆሴፍ ካቢላ በቅርቡ የአገሪቱ ጠቅላይ ሚኒስትር አድርገው የሾሟቸው ብሩኖ ሺባላ ተቃውሞ እየደረሰባቸው መሆኑ ታወቀ። ቀደም ብሎ በተቃዋሚዎችና በካቢላ አስተዳደር መካከል የተደረገው ስምምነት እስከ ምርጫው ድረስ ለሚኖረው ጊዜ በተቃዋሚዎች የሚወከል ሰው የጠቅላይ ሚኒስትር ቦታ እንዲይዝ የሚል ቢሆንም የተቃዋሚዎች ህብረት በውስጡ በነበረው ክፍፍል ምክንያት ጠቅላይ ሚኒስትር የሚሆነውን ሰው ሳይመድብ ቆይቷል። ለቦታው ታጭተው የነበሩት የተቃዋሚ ህብረት መሪ ኤቲየን ሺስከዲ በድንገት በመሞታቸውና ልጃቸው እሳቸውን እንዲተኩ የቀረበውን ሐሳብ ብሩኖ ሺባላ ሲቃወሙ መቆየታቸው የሚታወቅ ነው። ሺባላ በተቃዋሚ ጎራ በፈጠሩት ረብሻ ምክንያት ከተቃዋሚዎች ፓርቲ የተባረሩ መሆናቸው እየታወቀ በካቢላ ጠቅላይ ሚኒስትር ሆነው መመደባቸው የኮንጎን የፖለቲካ ችግር በአዲስ መልክ ያባብሰዋል የሚል ስጋት ተፈጥሯል። በኡጋንዳ ዩኒቨርሲቲ አስተማሪ የሆኑት ዶክተር ኒያንዚ የኡጋንዳ የትምህርት ሚኒስትር የሆኑትን የሙሰቪኒን ባለቤት በሶሻል ሚዲያ ሰደቡ ተብለው የታሰሩ መሆናቸውና ሰኞ ፍርድ ቤት እንደሚቀርቡም ታውቋል። ዶክተር ኒያንዚን ለእስር የተዳረጉት በሶሻል ሚዲያ ወይዘሮ ጃኔት ሙሰቪኒ መንግስት ለሴት ተማሪዎች የመደበው የንጽህና አቅርቦት በበጀት እጥረት ምክንያት ተቋርጧል ማለታቸውን በመቃወማቸው ነው መባሉ በኡጋንዳ ዜጎች ዘንድ አነጋጋሪ ሆኗል።
አድማጮቻችን ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
ናጊዳሙ ግዳሙ ናጊዳሙ ግዳሙ ኢማቹን ቱርሜዳ ያንሱ ወደሙ ጋው ሺቡዬ
ያ ረውሳት
Nagi damu, gedamu. Udalhu jagna, yemai dene bir. Shigelo migeba, bandigan jember. Lugao shiboye. Ichare usat. Ifeje utaye. Lugao shiboye. Jare usat kibe ke utaye.
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 10 ምዕራፍ 17 ቅዱስ ጊዮርጊስ አልጠበቀንም። የካቲት 23 ነጋ። የአድዋ ድል 40ኛ ዓመት ነበር። እንደዛን ጊዜም ዛሬ እሁድ ነው። ጨለማን ተገን አድርገው የጠላት ወታደሮች ወደፊት በመጓዝ ጋራውን አቃበ ሰዓት አዲ ሀመል ማልና ሰለፍላህካን ይዘዋል። እነዚህ ቦታዎች ደግሞ ጎን ለጎን ነው ያሉት። ከመጨረሻው ቦታ በምስራቅ በኩል ደግሞ አዲስ ሬጅመንት በጠዋት ቦታውን ያዘ። አሁን ከአክሱም በረድፍ የሚመጡ የጭነት መኪኖችን እናያለን። ተጨማሪ ወታደር ስንቅና ትጥቅ ነው ይዘው የሚመጡት። አሁኑኑ ለማጥቃት እንዳሰቡ ምንም ምልክት አይታየም። ከቀኑ ወደ መሃል ላይ በመጣ ዜና ደግሞ ሞተረኛ የሆነ የጣሊያን ጦር በመረብ በኩል አድርጎ አዲያዞ ተሻግሮ እየተጓዘ እንደሆነ ሰማን። ግልጽ ሆኖ እንደሚታየው ከኋላችን ሆነው ሊያጠቁን ፈልጋል ወይም ደግሞ መሸሻ መንገዳችን ከኋላ በኩል በምዕራብ አድርገው በቆየሳ ተራራ ዙሪያ መዝጋት ፈልጋል። ሁለቱ ኢጣሊያን እስረኞች ሳያጋንኑ ለመናገራቸው ይህ በቂ መረጃ ነበር። እኛን ወደ ወጥመድ ስበው በመክበብ ሙሉ በሙሉ ለመደምሰስ ፈልጋል። የሚያስተማምን መልእክተኛ በኩል ራስን ምሩና ደጃቻ ያያሌው ሙሉ ቀን መልእክት ሲለዋወጡ ዋሉ። ደጃቻ ያያሌው ጠላት ሳይተናከር አሁንኑ ማጥቃት ፈልጋል። እውነት ነው ቀኑ ሁለት በዓል ነበረው፣ እሁድም እና ቅዱስ ጊዮርጊስም ነበር። ግን ደጃዝማች በችግር ምክንያት መደረግ ያለበት ነገር ሲኖር ህግና ልምድ አይከበርም አሉ። ነገር ግን ራስምሩ እርግጠኛ አልነበሩምና በማታ መንከሳቀስ ነው የሚሻለው ብለው ነው ያሰቡት። አለዚያ እንዴት ተብሎ ሲያየር ጥቃቱን ማምለጥ ይቻላል? በዚህ እንኳን እውነት ነው ትክክል ነበሩ። የድጀቻ ያያሌው ልጅ ፊታውራሪ ዘውዱ በመስራቅ በኩል የሚገኝ ማለፊያ በር እንዲጠብቁ ተልከው ወደ ማለፊያው ሲጓዙ የአየር ቦምብ ጥቃት ደረሰባቸው። አራት መኮንኖችና 50 ወታደሮቻቸው በገደል ውስጥ ገብተው ተሰውረዋል። አነስ ያለ ጉድጓድ ውስጥ ዘለው በመግባት ማምለጣቸው ፊታውራሪ ራሳቸው እድለኛ ነበሩ። በታምር ነው የዳኑት። ወታደሮቹም ስለተበታተኑ ማታ ነው ማሰባሰብ የተቻለው። በዚያን ዕለት ጣሊያኖቹ ትልልቅ ቦምብ ጣይ አውሮፕላኖቻቸውን በሙሉ ነበር ያሰለፉት። እንስሶች እንደ መጀመሪያው ቀን ስላልተጠበቁ በገፍ ነው ያለቁት። ሜዳው ዳገቱ ሁሉም ቦታ ይነድ ስለነበር ሙቀቱ የሚቻል አልነበረም፣ ያልበንም ነበር። ጭሱ ደግሞ አይናችንን ያቃጥለን ጀመር። ዋሻችን በሴቶቹ ግጥም ብሎ ሞልቷል። ሴቶች ፍርሃታቸው ከቁጥጥር ውጭና ከመጠን በላይ ነበር። የኛ ዋሻ ከሌሎች ይሻላል ብለው ስላሰቡ ሁሉም ተገፋፍተው ነው የገቡት። በዚህ ሙቀትና መተፋፈግ መሃል እኔና ድሬሰሮቹ የሚመጡልን ቁስለኞች እናክም ነበር። ከብዙ ውይይት በኋላ ከቀኑ ወደ 10 ሰዓት ሲሆን ደጃቻ ያያሌው ራስምሩን በሌሊት ወደ ማለፊያ በሩ ሄደው ለማጥቃት ያሰቡትን እቅድ አስቀየሯቸው። ቀኑን ሙሉ ጠላት ያልደበትን ቦታ እያጠናከረ ስለዋለ ማጥቃትና መውረር የማይቻል ነው። ስለዚህ ደጃቻ ያያሌው የተሻለ ነው ብለው ያሰቡት ታክቲክ ጠላትን በማለፊያው እንዳይወጣ መዝጋት ነው። በዚህ መንገድ ከጀርባ የሚደርስብን ጥቃትም ይቀራል። ጠላት ያሰበውን እቅድም ማክሸፍ እንችላለን። ጨለማው እየገፋ ሲመጣ ፈጣን መልእክተኛ መጥቶ ራስምሩ ከ5000 ሰዎች ጋር በመሆን መንገድ መጀመራቸውን ነገረን። ወዲያውኑ ደጃቻ ያያሌው ጸሐፊያቸውን ልከው የተስማማነው ስምምነት ምን ደረጃ ደረሰ ብሎ እንዲጠይቅ አደረጉ። መልስ የተሰጠው በሚቁነጠነጥ ፈረስ ላይ በተቀመጠው በዮሐንስ ነበር። ስምምነት ኖረም አልኖረም ወደ ሰለክላካ እየተጓዙ መሆናቸውን ተናገረ። ደጃቻ ያያሌው ማድረግ የሚችሉት የተሻለ ነው የሚሉትን ነገር ነው። ተከትለው ለመሄድ ወይም ወደ ኋላ ለመቅረት ነጻ ነበሩ። ወዲያውኑ በቦታው የነበሩትን የጦር መኮንኖቻቸውን በሙሉ አስጠሩ። የኢጣሊያኖችን እቅድ ጨምሮ ሁኔታውን ካብራሩ በኋላ እንዴት ማድረግ እንዳለብን ያለምንም ማወላወል ሐሳባቸውን እንዲሰጡ ጠየቁ። አብዛኞቹ ባለንበት ቦታ እንድንቆይ ነው ድምጽ የሰጡት። ግን ድንገት ራስ ምሩ እርዳታ ከፈለጉ ወይም ከጀርባቸው የሚጠቁ ከሆነ ለመርዳት ተዘጋጅተን እንጠብቅ የሚል ሐሳብ ነበር። የስብሰባ እየተካሄደ ያለ የኢጣሊያን አውቶማቲክ መሳሪያዎች መንጣጣት ጀመሩ። የነጎድጓድ ድምጽ ያሰሙ እየደጋገሙ መድፎች ሲተኮሱ በጨረቃው ብርሃን የሚወረወር ብርሃን ያሳዩ ነበር። አልፎ አልፎ ጋብ ከመለት በስተቀር ሙሉ ማምሻውን በዚህ ሁኔታ ቀጠለ። ጣሊያኖቹ ድንገተኛ ጥቃት እንዳይፈጠር ለመከላከል ያሰቡት ነገር ነበር። ምንም ኢላማ ወይ ግብ አልነበራቸውም። ጥይቶቹ በዘፈቀደ በየቦታው ነበር የሚወድቁት። በጨረቃ ብርሃን ራታችንን ለመብላት ተቀመጥ። ከፊት ለፊታችን ጥቂት ኪሎ ሜትሮች ርቀት ያለማቋረጥ የሚተኮሰውን አውቶማቲክ መሳሪያና አልፎ አልፎም የመድፎቹን ተኩስ እናያለን። አዛዡ በዝምታ ቁጭ ብለዋል። ምግቡም ጣም አልሰጠም። በደረቅ ጉሮሮ ላይ የሚወርድ ይመስላል። አልፎ አልፎ ብርድ ብርድ እያለኝ ሰውነቴን ያንቀጠቅጠኝ ነበር። የሚቀጥለው ቀን በቅፉ ምን ይዞ ይመጣ ይሆን? ትንሽ ጉርሻዎች ከጎረስኩ በኋላ ደህና ደሩ ብዬ ወደ ድንኳኔ ሄድኩ። ድንኳኔ መረብ ያለበት ነበር። ከዋሻ መግቢያ በኩል ካለ ዛፍ ስር ተወጥሮ ተዘጋጅቷል። ድፍን ያለ ጸጥታ በመላው ካምፕ ውስጥ ሰፍኗል። የሚነድ እሳትም አልነበረም። ሁሉም በወዲያኛው ወገን ባለው ትዕይንት ተመስጠዋል። በኋላ ያ ምሽት በጨረቃ ብርሃን ጺሜን ለመላጨት እና ገላዬን ለመታጠብ ለምን እንደገፋፋኝ ይገርመኝ ነበር። በእኔ በኩል ያለምንም ሐሳብ በድንገት ነበር ያደረኩት። በዚህ ወቅትም የሚተኮሱ አውቶማቲክ መሳሪያዎች አይነት ለመለየት ምን ያህል ርቀት ላይ እንዳሉ ለመገመት እየሞከርኩ ነበር። የታጠቡ ልብሶች ለብሼ በደንብ የተወለወለውን ጫማዬን አድርጌ ንጹህ ሆኜ ስቆም ልገልጸው የማልችለው የደስታ ስሜት ተሰማኝ። የማደርገው ነገር በሙሉ አስቤበት ሳይሆን ዝም ብዬ ነበር የማደርገው። አሁን ደግሞ ሳጥኔ ውስጥ ያለውን ነገር አደራጀሁና ደጃቻ ያለው ባደራ የሰጠኝን 10,000 ሊሬ በኪሴ ያስኩኝ። በንግድ የሰበሰብኩት የራሴ 20,000 ሊሬ ግን ሳጥኑ ውስጥ ተቀምጧል። ከዚያ በኋላ በሙሉ ሰውነቴ አልጋይ ላይ ተጋደምኩና ራስ እምሩ ስላደረጉት ነገር ማሰብ ጀመርኩ። የሚያወራጭ እንቅልፍ ይዞኝ ነበር ማለት ነው። የጥሩምባ ድምጽ ሰማ ነቃው። ሰዓቱ ከሌሊቱ 6 ሰዓት ከ10 ነው የሚያሳየው። ወደ አዛዡ ስታደፍ ሄድኩ። ልብሳቸውን ለብሰው በዘቦቻቸው ተከበዋል። ምንድነው ነገሩ? አሰማም እንዴ? አሉ ወደ ሰሜን አቅጣጫ እያመላከቱ። አሁን የጆሮ ታምቡር የሚበጥስ ድምጽ ተሰማኝ። መድፎቹና አውቶማቲክ መሳሪያዎቹ በነበራቸው አተኳኮስ ፍጥነት አልነበሩም። እርስ በራስ እየተፎካከሩ ተኩሱን ያቀልጡታል። ቆየሳ ተራራ በሶስት ባውዛ መብራቶች ደምቋል። ባሻጋሪ ግን ተወርዋሪ ኮከብ የሚመስሉ በሳት በራሪዎች ይነዳል። ቦምቦች ከኛ ኪሎ ሜትሮች ርቀት በአፍጋጋ ማለፊያ ሲፈነዱ እንሰማለን። ጦሩን ለማሰባሰብ ጥሩምባው ያለማቋረጥ ይነፋ ነበር። ራስ ምሩ በሌሊት ማጥቃት ስለጀመሩ ረዳት ጦር ይፈልጋሉ። እዚህ ሆነን ቆመን ማየት ወይም መጠበቅ አንችልም። ይቅርታ የማይደረግለት ክህደት ነው። ከግማሽ ሰዓት በኋላ የሚበቃ ሰው ቁጥር ስለተሰበሰበ መንገድ መጀመር ነበረብን። ጓዝያዦች ግን ወደ ኋላ እንዲቀሩ ታዘዙ። በጨረቃ ብርሃን የሰዎችን ቁጥር መገመት አስቸጋሪ ነበር። ነገር ግን አሁን የሚንቀሳቀሰው
የተክላላ ጦር ቁጥር 4000 አይሞላም። ሌሎቹ የት ቦታ እንዳሉ ለመናገር ቀላል ነገር አልነበረም። ከማለፊያ በሩ ምዕራብ በኩል ከተራራው ግርጌ ተጠለል ራስምሩም እዛው ቦታ ነው ያሉት። ቦታው የጣሊያኖቹ ባውዛ መብራት ስለበራበት የራስምሩ ሰዎች ለመንቀሳቀስ አልደፈሩም። ከጭር ውይይት በኋላ የሁለቱ ጦር አዛዦች አንድ ላይ ሆነው ለመዋጋት ተስማሙ። ደጃቻ ያሌው የጥምር ጦሩን ኃላፊነት እንዲወስዱ ተደረገ። ደጃዝማች አሁን በችሎታቸው ወይም በሙያቸው ላይ ነው ያሉት። ለመጀመሪያ ጊዜም የራሳቸውን ሙሉ ኃይልና የመምረት ችሎታቸውን ሊያጠናክሩ ነው። ለመጀመሪያ ጊዜም ነፃ ሆኑ። የሁሉም ነገር አስተዳዳሪ እሳቸው መሆናቸው ተሰምቷቸዋል። በሚያስገርም ፍጥነት የሁለቱን ጦር በየክፍሉ ከፋፍለው የሚደባለቀውን አደባልቀው አደራጁት። ስንት ቦታ መመራት እንዳለበት፣ የትኛው የጦር ክፍል ደግሞ የሚስማማው ቦታ የትኛው እንደሆነ በትክክል አውቀውታል። ከዚህ በፊት የአካባቢውን ገበሬዎች ጠይቀው ስለነበር የእያንዳንዱ ቦታ ጋራውን፣ ወንዙን፣ ሸለቆውን፣ የእርሻ ቦታውን ስም አቀማመጡን አውቀዋል። አያሌው ለሳምንታት በፊት አስቀድመው ወሳኝ ጦርነት በዚያ ማለፊያ በር ላይ እንደሚደረግ ደርሰውበታል። ሁሉም ነገር ተደራጅቶ ሲያልቅ የተለያዩት የጦሩ ክፍሎች በጨለማው እየተሳቡ ወደፊት ለመሄድ ቦታ ቦታቸውን ያዙ። ሁለቱ የጥንት መድፎች ጋራው ላይ በማለፊያው በቀኝ በኩል እንደማይታዩ ተደርገው ተጠምደዋል። ለመሸፈን መሞከሩ እንኳ ጥቅም የሌለው ድርጊት ነው፣ ምክንያቱም ባሩዳቸው ሲጨስ ያሉበትን ቦታ ስለሚያጋልጥ ነው። ሰዓቱ ከንጋቱ 10 ሰዓት መሆኑን ያሳያል። የምስራቁ አድማስ ደግሞ ንጋት መምጣቱን ለማብሰር ፈጋ እያለ ነው። ያለንበት ቦታ እንደቆም ቆየን። የደጃዝማች 500 ዘቦችና የራስምሩ ተመሳሳይ ቁጥር ዘቦች በዙሪያችን አሉ። ሁለቱም የጦር አዛዦች ለረጅም ጊዜ በዝምታ ቆመው ነበር። አያሌው ቀና ብለው የለም፣ አሁን በዚህ በጋራው አካባቢ የሚገኝ ዋሻ መፈለግ አለብን አሉ። ይህንንም ቢሆን አስቀድመው አስበውበትና አቅደውት ነበር። ያለምንም ችግር ዋሻውን አገኙ። ግን መጠኑ ትንሽ ሆነ። ቢበዛ 20 ሰዎች ብቻ ነው ሊያስጠልል የሚችለው። ስለዚህ ወታደሮቹ ተበታትነው ከዛፎች ስር ወይም ከድንጋዮች ጀርባ መጠለያ እንዲፈልጉ ታዘዙ። የዋሻው መግቢያ ወደ ደቡብ አቅጣጫ ነበር። ፈልገን የምስራቁን አቅጣጫ አገኘን። ቦታው የጋራው አናት ላይ ሆኖ በትላልቅ ድንጋዮች የተከበበ ነበር። ከዚህ ሆኖ አንድ ሰው ሳይታይ ሰለፋሃን ማየት ይችላል። ከጋራው ወደ ታች ግማሽ ኪሎ ሜትር ስፋት ያለው ሜዳ አለ። ትንሽ ወንዝ በዘንባባ ዛፎች ተሸፍኖ ከሜዳው በስተቀኝ በኩል ከምዕራብ ወደ ምስራቅ አቅጣጫ ይወርድና ከሌላ ከሰሜን ምስራቅ ከሚመጣ ወንዝ ጋር ይገናኛል። በቀጥታ ከፊት ለፊታችን የአቃቢ ሰዓት፣ የአዲ ሃይማኖት እና የሰለክላሃ ጋራዎች ወደ ላይ ቆመዋል። የሰለክላሃ ጋራ የአፍጋጋን ማለፊያ አልፎ በግራ በኩል እኛ ካለንበት ዝቅ ብሎ ነው የሚገኘው። ብርሃን እየጨመረ ሲሄድ ጣሊያኖች ያሉበትን ቦታ ማየት እንችል ነበር። የተቆፈሩ ግድቦች፣ መከላከያ ግንቦች የጋራ ወገብ ላይ በተራ ተሰርተውና ተዘጋጅተዋል። 30 ታንኮች ወደኛ ዞረው ዝቅ ብለው የሜዳው ጫፍ ላይ ቆመዋል። ተኩሱ ለረጅም ጊዜ ቆሞ ስለነበር የሚሰማ ድምጽ አልነበረም። በዚያች ውብ የንጋት ሰዓት ላይ ሁሉም ነገር ሰላም ይተነፍስ ነበር። ما أبل كمم تعطوه فيت إن دمي سفنو صدتانو فهاي كمو تعطوه بفيت مالك عيل اللو يمي مسل يجنت مكينو السلف كاك سنبا كل إيجاب رمر رمنا يا وراغو ميابوننا سيمتا أيان مكينو تشو كدبو تشو يتكفر ببو تاسيدر سوياكو منا وتدرو تشالما قارت يغراغفو نبر سراتي اللو الدرجة جت نبر يجنت مكينو تشو ندمتا تاكشو وديو تملسو يهدالو وتدرو تشو يسبسبونا بسرعات بسلف يونو ودمت دبو تاكشو يهدالو الفو الفو تشوهاتي السمال كلهم نقر عندما تر مكينانو يهونو يعلمن مجنبر بفتنات نبر يميكايدو تجزماج تمسطوال يتلاثن انكسكاسي تنفاشاتشو يميكوم اسكمي مسل درس بكفتن ياتكرت سكتاتلو نبر فيتاتشون سايزورو الجينيزو اسكمي مين درس چبتوين او انيم بميقبا ترريتشاتشو عالو بهتفتراتشو يترازاجي هونو انيسو بكنات ينقبقبو نبر اند الزيهاي نت يتدراجتو يممرات اقاتامي عالنبراتشو بيهون امانورو لنقسم هونه لاباتا قراتشو چرتاتشون ياسايو نبر بهتكارانيو يال تدراجونا يال سرطنو سووچن ممرات نبرباتشو نزي وتدروش دغمو اغراچو لاي اند چنت نبرو كزي بتچماري دغمو تلكو شكم اگرون كرتوال تبلو مترتراچو نو تمالو طاليانوچو بزنبابا زافوچست بونزو اكبابي ينيا گنبار طور تدبكو باللبب بوتا انكسكاسي يايو يمسلالو كلهم تانكوچ اوتوماتيك مسارياتشون متكوز جمرو ودار بامي هون فتان الرمتا توكس انيا ودال دنبت غارا داغت تتكوزا ما برو جمرا جنا قالسان تنفس كنيا متليا في اللبيت بزاتي اللو فنداتا جمرا يمياسن الصوت اترنا وارم اندزناب لايتش اللاي يورد جمر بوم بوم كان يامد فوش يمتادن سنبر ولدتو بدن بيتنتاترو تقصوش سنبرو ايان دان داتشو تانك سبابرو كترم فتن يالا آسفا آتقب نبرو آسر بوتاوش تسمى بمياس فراجو هت بمتوش ميكوترو يفتاراري تشاقر سووش عدیس به تکفت الله چو به تان کچ محل باله کفتت ایشو لکو کده میدو مگزگز جمرو یمه جمریان ایتالیان و تا درو چه کبرو گرگواد درمسو کده میکتلو تکاتون کتلو ازی بوتا سی درسو گن لمه جمریا گزی کج بومبگار تو وک جمرو اینا چو لای اندنگر کهی بلیش تا سی برایو جوروم یمیادن اکور نبر تكيد قد رجاتشو ودلاي ودى سماي تور ورو هداتشو تبتنو ودى مريت يزرقفو نبار اي يهي سايت انسرامونا اللبت بساو جي تسرران اگر ليهون اي شدم تاديا من نو يهن نميكوا قوامو يتلات تيتن نامد فكوالاتشو يتكتلاتشو بفرات ودوالا افقفقو كتراتشو بغماش تكنسو تملسو يمي جمّريا بوتا تشوّد نبّرو جاكا غبّو وجيو اهون بملّو جمبار بكل مكّايد جمّروال وداسر الشي كم يونو التمنجاوش يمي مطاوي تاكس دمس بتمسا سايفتنا يمّا قوارت قرم رمتان ياسما نبّر شوهتنا يتيّت رساسوش فوشت كتالات بميت تاكسو كبّر مساريا فنداتاوش دمس ايّرون مولاو بيان دان دو دنيا تاچا بمي متاو كباد مساريا ارساس النافن التالي بدا ما نفس كما قصبت مريض لاي اواد كنا انتقنا دك موزري يكو مالو السكاكي دراماو يمي سبنا قرسلالو كما يت التقوى التفكوم ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ ያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይመስ ነበር። አሁንም ማውለም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍሳት ፊወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ይጥሉ ጀመር። የኛ መድፎች ያሉበት ቦታም ታውቋል። በርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በማሩ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚህ ሲሆን ወተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበር። ፀሐይ በዝግታ ወደ ላይ ይወጣች ነበር። ከጧቱ 3 ሰዓት ሲሆን የኛ መድፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ ፊታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለ ምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ጉድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሰዓት ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ብዙም አልቆየም ምናልባትም አንድ ሰዓት ተኩል ይሆናል ያፋጨ ቦምብ ሲወርድ መሬቱ እንደ ምድር መንቀጥቀጥ ይረድ ጀመር በጥንቃቄ ወደ ውጭ ተመለከትኩ ከኛ 20 ሜትር ርቀት የነበረ ዛፍ በቁሙ ተሰንጥቋል ከስሩ ግን ከጥቂት ደቂቃዎች በፊት የሚተነፍስ ሰው ወድቋል ከጭንቅላቱ አገጩ ብቻ ነው ጥርስ አልባ ሆኖ አንገቱ ላይ ተንጠልጥሎ የሚታየው የግራ እጅና የግራ እግሩ እስከ ጭኑ ድረስ የሉም በግራ ጎን ደረቱ ተከፍቶ አንጀቱ ይታያል የጎራዴው ግማሽ እንኳን ሳይቀር የለም ማን እንደነበረ አውቃለሁ ከአጭር ጊዜ በፊት በፈገግታ ተለያይተናል እሱም ልጅሻል ነበር ካድዋ የነጋዴ ልጅ ነው ከልጅነት ጓደኞች አንዱ ሲሆን የደጃቻ ያያሌው ጦር ውስጥ ተሰልፎ እያገለገለ ነበር አውሮፕላኖቹ ግን ለትዝታ ጊዜ የሚሰጡ አልነበሩም እንደ መጥፎ የዝናብ ነጎድጓድ እያጓሩብን የሚወረወር የእሳት ነበልባል ባይናችን እያየን መሬቱም እየተንቀጠቀጠ ጥቅጥቅ ባለ አዋራጉም ታፈን የነበረን እኔ ጋር ጭምብል አድርገን ነበር ግን መልሰን ማውለቅ ነበረብን በጣም ይሞቀም ነበር እንደገናም የጭምብሎቹ አየር መዘዋወሪያዎች በአዋራ ተደፍነው ነበር መቼ እንደቆመም አላውቅም ለብዙ ደቂቃዎች ፋታ አግኝተን ነበር እንደገና ተመሳሳይ አስፈሪ ድብደባ ሲጀመር ድብደባው በዋሻው ጣራ ላይና በጀርባው በኩል ነበር አውሮፕላኖቹ እንደገና ቦምብ ለመጫን ሲመለሱ መድፈኛው እንዲደበድበን ታዞ ነበር የነበርንበትን ቦታ አውቀዋል ቶሎ ቶሎ አሁንም ቦምብ ሲወርድብን ጠቅላላ ዋሻ ይንቀጠቀጣል እኔም አለቱ የተሰነጠቀ መስሎኝ ነበር አለቱ ችሎ ይቋቋመው ይሆን ወይስ ተደርምሶ ይቀብራን ይሆን አስቸጋሪ ስሜት ነበር ነገር ግን ያ ብቻ አልነበረም ጠላት ጣራው ላይ መድፍ ተኩስ ጀመር እርሳሶችም መግቢያው ላይ ይፈነዱ ጀመር መውጫውን ለመዝጋት ነው ሐሳባቸው ያን ቀን ዋሻውም ሆነ እኛ ራሳችን ያን ሁሉ ነገር እንዴት እንደቻል ነው አይገባኝም ድምፁን በደንብ አልሰማም ነበር ከባድ ራስ ምታትም ተከትሎ መጣ በቦምቡር ችብኙ የተናወጠው አንጎላችን በደንብ መስራት ያቆመ ይመስላል ምናልባትም ትዚያ ይሆናል ከብደት የተረፍነው እኔም ምንም አይነት ስሜት በጭራሽ አልነበረኝም ኮርመት በትብዬ ያለ ምንም መንቀሳቀስ ቁጭ አልኩ እንደፈለገው ይሁን ከዚህ ባስ አይመጣም ሞት እረፍት ነው ብዬ አሰብኩ ሁላችንም ብንሆን ሞትን የተመኘን መሰለኝ ራስምሩ እግራቸውን አጣምረው አገጫቸውን በእጆቻቸው ደግፈው ጎላ ያሉ አይኖቻቸው አንድ ቦታ ላይ ተተክለው ቁጭ ብለዋል ፈገግም ያሉ ይመስላል ጨለማና ጭንቅ ያለ ነገር ቢሆንም እርጋታ ነበር አልፎ አልፎ እግር አቀማመጣቸውን እየቀያየሩ ድምጽም ያሰሙ ነበር የሚያስቡትን ነገር ለማወቅ አስቸጋሪ ነበር ምናልባትም የዮሐንስን ምክር መስማታቸው ጸጽቷቸው ይሆናል ሁላችንንም እየመሩ ወጥመድ ውስጥ እንዳስገቡን እያሰቡ ይሆን ደጃች አያሌው ጠንካራ ከሆነው ከወገብ በላይ ሰውነታቸው ጋር በሐሳብ ተውጠው ተቀምጠዋል የውጊያውን ሁኔታ መረጃ ለመስማት እየጠበቁ ያለ ትዕግሥት ጣቶቻቸውን እያጠፉ ይዘረጉ ነበር ረዳቶቻቸው ሳይታክቱ እየሾለኩ ይመጡና ዜና ያቀርባሉ ጥያቄም ይጠየቃሉ እንደገና ደግሞ ከደጃዝማቹ አዲስ ትዕዛዝ ይቀበላሉ ምንም እንኳ ራሳቸው ማየት ባይችሉም የመላው ጦሩን እንቅስቃሴ የት እንዳለ እርዳታ ይፈልጉ እንደሆነ መረጃ ያገኛሉ። እኔ እንደማስበው ከሆነ ራሳቸውን እንደማማቸው ቢናገሩም ከመከከላችን እሳቸው ብቻ ነበሩ ከመሰብ ችሎታቸው ጋር የነበሩት። የነሳባትየውና ሁለት የጦር አዛዦች ደግሞ አጠገቤ ተቀምጠው ሲጸልዩ ይሰሙ ነበር። ከሁሉም ቅዱሳኖች ቅዱስ ጊዮርጊስ ነበር በብዛት የሚጠራው። ቅዱስ ጊዮርጊስ የኢትዮጵያ የጦር ጠባቂ ነው። በ1888 ዓመተ ምህረት በሱ ቀን ነበር ያድዋ ጦርነት የተካሄደው። እናም በሱ እርዳታ በውጊያው ድል ተገኝቷል። አሁን ደግሞ ያንን ቀን በማስታወስ ቅዱስ ጊዮርጊስ እየተነሳ ነው። በጸሎት አሁን በተከታዮቹ ጎን እንዲቆም ጥሎ እንዳይጥላቸው እየተጠየቀ ነበር። ከቀኑ 10 ሰዓት ሲሆን አልፎ አልፎ ከተናጠል አውሮፕላኖች ከመጣለው ቦምብ ፍንዳታ ድምጽ በስተቀር ከዋሻው ድብደባ ለአንድ ሰዓት የሚሆን ፋታ አግኝተ ነበር። አሁን ጠላት በግራ በኩል በብዙ ወታደሮች እያጠናከረ ከመሆኑ በስተቀር አሰላለፉ ያው እኩለ ቀን ላይ እንደነበረው ሆኖ እናያለን። ከፍተኛ ግፊት ቢኖርም የራስ ምሩ ጠባቂዎች ተቋቁመው ነበር። ነገር ግን ከግማሽ በላይ የሚሆኑት ስለሞቱ በቅርቡ የመጨረሻ ኃይላቸው እንደሚሟጠጥ ነው። ስለዚህ የደጃች አያሌው ጠባቂዎች ለእርዳታ መላክ ነበረባቸው። የኛ መሃል ጦር ደግሞ ወደ ምራብ በኩል ተንቀሳቅሶ ከግራ ክንፍ ካለው ጦር ጋር ጎን ለጎን ሆኖ እየተዋጋ ነው። እንደ መረጃው ከሆነ ሁሉም ወታደሮች የሚያኮራ ጀግንነት አሳይተዋል። የጠላት የቀበሮ ጉድጓዶች በተያዙበት ጊዜ ብዛት ያለው ንብረት እንደ ጠመንጃ፣ አውቶማቲክ መሳሪያና ጥይቶች ተማርከው ነበር። ችግሩ በእጅ ቦምቦቹ ምክንያት ሰዎቹ ቦታ ለመልቀቅ ይገደዱ ነበር። የእጅ ቦምቦችም ቢሆን በብዛት ተማርከው ስለነበር መልሰው ወደ ጠላት ይወረወሩ ነበር። በርግጥ የሰይጣን ሥራ ናቸው፣ ምክንያቱም የሚፈነዱት ጣሊያኖቹ ሲወረውሯቸው ብቻ ነበር። ከመወርወሩ በፊት ቀለበቱን መመንጨቅ እንዳለባቸው ኢትዮጵያውያኑ ገና አልደረሱበትም ነበር። በወንዙ በኩል የነበሩ ሰዎች ከሚታመን መጠን በላይ እንደሞቱም ተነገረን። እኔም ወደ ጫካው ዞር ብዬ ከተመለከትኩ በኋላ ብዙ ሰው ስለመሞቱ ምንም ጥርጣሬ አልነበረኝም። ያን ቀን ጠዋት ለምለምና አረንጓዴ የነበረው ጫካ የተሰባበሩ ግንዶች ብቻ ቀርተውበት ይታያል። በ11 ሰዓት እየዳህን መውጣት ነበረብን። አሰቃቂው ድብደባ እንደገና ጀምሯል። በ12 ሰዓት በቀኝ ክንፍ ያለው የኛ ጦር ረጅም ጊዜ መክቶ መቆየት እንደማይችል የሚገልጽ መልእክት ደረሰን። ጣሊያኖች ከነበራቸው ኃይል በ10 እጥፍ ጨምረው እያጠቁ ነው። እጃዝማች እንዳሉት አሁን መውጫ መግቢያውን ሊዘጉት ነው። ለእርዳታ የሚላክ የደጀን ጦር የለም። ስለዚህ በመሃል የተሰለፉት ፊታውራሪ ዘውዱና ሙላው ቦታቸውን ለቀው የቀኝ ክንፉን እንዲያግዙ ታዘዙ። ወደ ኋላ ለማፈግፈግ እንዲረዳ እስኪጨልም ድረስ መክቶ መያዝ አስፈላጊ ነበር። ዙሪያውን ከበባ ለማድረግ የሞከረው የጣሊያን ጦር ወሬው የለም። የት ቦታ እንደሆነም ማንም አያውቅም። ፊት ለፊት እናገኛቸው ይሆን ወይስ ከነሱ መራቅ እንችላለን? አውሮፕላኖች እንደ ጉር ባየር ላይ እያንዣበቡ ባሉበት ሰዓት ወጥቶ ለመሄድ መሞከር የማይታሰብ ነው። ጨለማ እስኪገባ የቀኝ ክፉ ያለበትን ቦታ ተከላክሎ ይጠብቅ ይሆን? እንደኔ ከሆነ ያን ቀን ፀሐይዋ እንደዚህ ተዝናንታ ዝግ ብላ ወርዳ አታውቅም። ሌላ ጊዜ አጭር የነበረው የቀን ብርሃን ለእድሜ ልክ ረጅም መሰለ። አውሮፕላኖችም ቢሆን ሲመሽ ጨለማው ሳይገባ ወደ ቤታቸው መሄድ ያለባቸው መሆኑን የዘነጉት ይመስላሉ። ቢሆንም ሁሉም ቀን ማቆሚያ እንዳለው ሁሉ ይህ ቀንም አቆመ። ወደ ኋላ የማፈግፈግ ትዕዛዝ ሲሰጥ ገና መጨለም አልጀመረም። መድፎቹ ከሌላ ጊዜ በላይ እንደነጎድጓድ ይጮሃሉ። የጣሊያን ባውዛ መብራቶችም ስራቸውን ጀምረዋል። ያ ሁሉ መድፍ እየተተኮሰ ከዋሻው ሾልከን ወጣን። ጋራውን ቁልቁል ወርደን ሜዳው ላይ ወደሚጠብቁን ፈረሶቻችን ሄድ። ቃኝ ጦር ፊት ለፊት ተልኮ ስለነበር እነሱን መከተል ጀመር። ጨረቃዋ ጥርት ባለው ሰማይ ላይ ታበራለች። ሁሉም ነገር ሰላም የሚያበስር ይመስላል። እኛም ግልቢያችንን ቀጠል። ከኋላችን የሚጮኸው የመድፍ ድምፅ ብቻ የቀኑን ውሎ ያስታውሰን ነበር። ወዲያውኑ ወታደሮች እየሮጡ እኛን ማለፍ ጀመሩ። ማንም ሰው ሊያስቆማቸው አይችልም ነበር። ሁሉም ወደ ማረፊያ ቦታቸው ነበር የሚሮጡት። ቀን መክተው በመዋላቸው ረክተዋል፣ ደግሞም ደክመዋል። ከምሽቱ አንድ ሰዓት ተኩል ሲሆን ትልቅ ዋሻ ያለበት ቦታ ደረስ ተቀመጥ። ግን በሐሳብ ተውጠናል። በየቦታው ጩኸትና ትዕዛዝ ነው የሚሰማው። ጫን! የማፈግፈጉ ትዕዛዝ ጭንቀት ፈጥሯል። ሁሉም የሚሮጠው የሚይዘውን ይዞ ወደ ቤቱ ለመሄድ ነው። ለነሱ ጦርነቱ አብቅቷል። ሙሉ ቀን በዋለው ውጊያ ጠላት አላፈገፈገምና ባለድል የሆነ ይመስላል። በሚመጡት ቀናት ከእንደዚህ አይነት አስደንጋጭና አስከፊ ሁኔታ ለማምለጥ ወታደሮቹ ከማድረግ የሚቆጠቡት ነገር የለም። ወደ ደቡብ የሚጎርፈውን ሰው ለማስቆም የተደረገ ሙከራ ሁሉ አልሰራም። መንገደኛውን ለመመለስ የተላኩ ወታደሮች ችግር ላይ ወደቁ። እንዲያውም ሁለቱ በጥይት ተመተው ወደቁ። በብዛት ለሚጎርፈው ሰው መንገድ መልቀቅ ነበረባቸው። ሴቶቹ የባሱ ነበሩ። ሩብላ የሚባል ነገርና ጥልያን የሚባል ነገር የሚበቃቸውን አይተዋል። እነሱ በረሃ ሲጓዝ ውሃ ያለበት ቦታ እንደሚጠራው መንገደኛ ቤታቸው ጠርቷቸዋል። ሁለቱ የጦር አዛዦች አማራጭ አልነበራቸውም። ወታደሮቻቸውን ካልተከተሉ ሁለት ሰዓታት በማይሞላ ጊዜ 10 ከማይሞሉ ታማኝ አሽከሮቻቸው ጋር ብቻቸውን ወደ ኋላ እንደሚቀሩ ነው። ያን ቀን ማምሻውን ደጃዝማች አያሌው ራስም ምሩም ሳይደርሳቸው አይቀርም ከንጉሱ የተላከ ደብዳቤ ይደርሳቸዋል። በደብዳቤውም ጣሊያኖች በሚቀጥሉት ቀናት ትልቅና መጠነ ስፋት ያለው ጥቃት ለማድረግ እያሰቡ መሆኑን ይገልጻል። አያሌው ያሰቡት እንዲህ አይነቱን ጥቃት ለመቋቋም አስቸጋሪ ስለሆነ የሰው ሕይወት በከንቱ ከመጠፋ ወደ ኋላ ወደ ተከዜ ወንዝ እንመለስ ነበር። ደብዳቤው ደግሞ የተጻፈው ከአንድ ሳምንት በፊት በደሴ ከተማ ስለነበር ጉዳዩ ግልጽ ሆነ። በየካቲት 23 በሰለክላህካ በተካሄደው ውጊያ ኢትዮጵያውያን ተሸንፈዋል ወይ? የዚህ ጥያቄው መልስ ሁለት ነው። ሽንፈት ነውም አይደለምም ነው። እስኪ ጨልም ድረስ ጣሊያኖቹ መግፋትና አዲስ ቦታ መያዝ አልቻሉም ነበር። ስለዚህ እቅዳቸውን አላሟሉም ነበር። ምንም እንኳ የመሳሪያ ጥራትና የአደረጃጀት ልዩነትን ሳይጨምር በቁጥር ከኢትዮጵያውያን ቢበልጡም የደጃዝማች አያሌውና የራስ እምሩ ጦር ተጣምሮ ከ10,000 አይበልጥም ነበር። የተረፈው ጦር ወይም ሸሽቷል፣ አለበለዚያም በአውሮፕላን ድብደባ ምክንያት በውጊያው ሳይደባለቅ ቀርቷል። እነዚህን ያልተደባለቁትን በጠዋት ማሰባሰብ ቢቻል ኖሮ ጣሊያኖቹ እስከ 20,000 የሚደርስ ወታደር ይጋፈጣቸው ነበር። ነገር ግን ኢትዮጵያውያን ደግሞ የመድፉን አውቶማቲክ መሳሪያውን የእጅ ቦምቡን ከሁሉም በላይ የአየር ድብደባውን ተቋቁመው ለ2-3 ቀን መቆየት ይችሉ ነበር። በፍጹም የማይቻል ነገር ነው። የጅ ቦምቦች የሙሶሎኒ ወንበዴዎች ተብለው ይጠሩ ነበር። እናም በኢትዮጵያውያን ላይ ትልቅ ሽብር ነበር የፈጠሩት። በዛው ልክ ደግሞ የነሱ ጎራዴ ጣሊያኖቹ ላይ ተመሳሳይ ሽብር ይፈጠር ነበር። በተጨማሪም ወታደሮቹ የነበራቸው የውጊያ ፍላጎት የተዳከመ ነበር። ምክንያቱም ለአንድ ወር ያለምንም ነገር ዝም ብለው መቀመጣቸውና በተከታታይ ከሚደረገው የአየር ድብደባ ተጨማሪም ጣሊያኖቹ በአውሮፕላን በሚበትኑት ፕሮፓጋንዳ ወረቀቶች ጭምር ነው። በእኛ በኩል የደረሰውን ጉዳት ለመናገር አስቸጋሪ ነበር። የሞቱና የቆሰሉ ቁጥር 3000 ሊደርስ ይችላል። በጣም የተጎዳውም ደግሞ የራስ ምሩ ጠባቂ ክፍል ከ500 ውስጥ ከ200 በላይ የሆኑት ብቻ ነበር የተረፉት። በጣሊያኖቹ በኩል የደረሰው ጉዳት ደግሞ በራሳቸው ዘገባ መሰረት 9 መኮንኖች፣ 950 ነጭ ወታደሮችና 250 አስካሪሶች ነበር። የቆሰሉትን ቁጥር ግን ማግኘት አልቻልኩም። ቢያንስ ወደ 1000 ይጠጋ ነበር። በየካቲት 22 እና 23 በተደረገው ጥቃት ስለ ጣሊያኖች ቁጥር ከጣሊያኖች ያገኘሁት መረጃ በቀላሉ ይህን ይመስል ነበር። ጦሩ የሁለተኛውና የአራተኛውን ኮር የያዘ ነበር። መሳሪያ 40 በፍጥነት የሚተኩሱ መድፎች ከ50 ሺህ እርሳሶች ጋራ፣ 25 ሺህ ጠመንጃና አውቶማቲክ መሳሪያዎች ከ12 ሚሊዮን ጥይቶች ጋራ፣ 200 ሺህ የእጅ ቦምቦች፣ 330 የጭነት መኪኖችን ያካተተ ነበር። ከዚህ በተጨማሪ ደግሞ 200 ሺህ የሚሆን የአሸዋ ከረጢት፣ 300 ሺህ ኪሎ ጥምዝ ባለሾው ሽቦ፣ 25000 አካፋዎች፣ 15000 መጥረቢያዎች፣ 60000 ኪሎ ዲማሚት ከ80 ሬዲዮኖች ጋር ነበራቸው። የደጃዝማች አያሌው መድፎች 60 ጊዜ ከተኮሱ በኋላ እኩለ ቀን ላይ ድምጻቸው ጠፍቷል። የአየር ድብደባው የመድፎቹን ተሸካሚ ተሽከርካሪዎቻቸውን ሰብሮታል። የአንደኛው አንዱን ሲሆን የሌላኛውን ሁለቱንም ነበር። መድፎቹ ማራኪዎቻቸውን ለአርባ ዓመት በታማኝነት ካገለገሉ በኋላ ጣሊያኖቹ የመድፎቹን ከሃዲነት ያን ቀን በመበቀል ለዕድሜ ልክ ጸጥ እንዲሉ አርገዋቸዋል። የመድፎቹ ስባሪ ተይዞ ከእኛ ጋር እንዲጓዝ ተደርጓል። ምክንያቱ አልገባኝም። ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራማችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።